ይህ የአሜሪካ ድምፅ ነው። ጤና ይስጥልኝ የተከበራችሁ አድማጮች፣ ተመልካቾች፣ ተከታዮቻችን ሁሉ በያላችሁበት እንደምናመሻችሁ። የማስተናግዳችሁ ሰሎሞን አባተ ነኝ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሚያዝያ የረቡዕ ሚያዝያ 12 2014 ዓ.ም ስርጭታችን ጀመረ። ጽንፈኞች ሲሉ በአማራ ክልል የሰሜን ሸዋና የኦሮሞ ብሔረሰብ ዞን አስተዳደሮች ባለሥልጣናት የጠሯቸው በቀሰቀሱት ግጭት ቢያንስ 17 ሰው ተገድሏል። የቃል አቀባዮቹን ቃላት ይዘናል።
መሐመድና አበበ የሚባሉ ግለሰቦች ከተጣሉ ሙስሊምና ክርስቲያን ተጣሉ በሚል ሃይማኖታዊ ቅርጽ እንዲይዝ ይደረጋል። ከኦሮሞ ብሔረሰብና ከአማራ ብሔረሰብ ቢጋጩ ሁለት ብሔረሰቦች ተጋጭተው ሳይሆን የምንለው ኦሮሞና አማራ ተጋጨ ብለን የብሔር ስም እንሰጠዋለን።
በሁለት ሰዎችና በአንድ ሰው ጣል ጣፊ ወጣ አመለካከት ያላቸው አካላት ጉዳዩን አባብሰውት የማይገባ መስዋዕትነት ከፍለዋል። በሁለቱም ወንድሞቻችን በኩል ሁለቱም ሰሜን ሸዋም ኦሮሚያም ወንድሞቻችን ናቸው።
መሐመድና አበበ
በሰሜን ሸዋ እና የኦሮሞ ብሔረሰብ ዞኖች የመንግስት ኮሚኒኬሽንስ ጉዳዮች ኃላፊዎች የሆኑትን የአቶ መሐመድ አህመድና የአቶ ጀማል ያስንን ቃላት ነው የሰማችሁት። ከዜናው ቀጥሎ ዝርዝር ያለ ዘገባ ይዘናል። እንዲሁም ምስራቅ አፍሪካን አበርትቶ እያሰጋ ያለው የድርቅ ሁኔታ ሌላው ዛሬ የምንመለከተው ጉዳይ ነው። ከአየር ሞገዶች ስርጭቶቻችን በተጨማሪ ምናልባት ኮምፒውተሮቻችሁ ላይ ካላችሁ አሁን ወደ ዌብሳይታችን ጎራ ብትሉ በቀጥታ ልታዳምጡን ትችላላችሁ። ቪኦኤ አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ነው አድራሻችን። ቪኦኤ አምሃሪክ አት ቪኦኤ ኒውስ ዶት ኮም። እንዲሁም ከኮምፒውተራችሁ ራቅ ካላችሁ፣ መንገድ ላይ ካላችሁ ፌስቡክም ላይ አለን። በቀጥታ ስርጭት ታገኙናላችሁ። ልታዳምጡን ልትመለከቱን ትችላላችሁ። አት ቪኦኤ አምሃሪክ ብላችሁ ተከተሉን። በስቱዲዮ የምሽቱ ስርጭት አቀናባሪ ኤልያስ አስማረ ነው። ቴክኒሻኑ ኮርኔሊየስ ቴነር፣ እንዲሁም በቪዲዮ ቅንብር ላይ ቻርልስ ሞክ። በስቱዲዮ ቀጥታ ስርጭት ላይ አብረናችኋለን። አበባየሁ ገበያው በዌብና ማኅበራዊ መገናኛዎች ላይ አለች። አብራችሁን ሆኖ አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልን አድማጮች፣ እንደምናመሻችሁ። የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። ሶማሊያ መንግስትና አንድ የዩናይትድ ስቴትስ ድርጅት ባለፈው የካቲት ቱርክ ኢስታንቡል ላይ በተደረሰበት አንድ የነዳጅ ፍለጋ ፕሮጀክት ስምምነት ላይ ውዝግብ ላይ መሆናቸው ተሰማ። ስምምነቱን የሶማሊያ የነዳጅና የማዕድን ሀብት ሚኒስትር አብዱራሺድ መሐመድ አህመድ ኮስት ላይን ኤክስፕሎሬሽን ሊትድ ከተባለው ድርጅት ስራ አስፈጻሚ ሪቻርድ አንደርሰን ጋር የፈረሙት ቢሆንም የሶማሊያ ፕሬዚደንት ሞሐመድ ሁሴን ፎርማጆ እና ጠቅላይ ሚኒስትር ሞሐመድ ሐሰን ሮብሌ ስምምነቱን ውድቅ ማድረጋቸው ተመልክተዋል። ሁለቱ መሪዎች እንደሚሉት ውሳኔው የታገደው ሚኒስትሮችና የመንግስት ተቋማት እየተካሄደ የሚገኘው የምክር ቤት አባላት ምርጫ ሂደት እስኪጠናቀቅ ድረስ ከውጭ መንግስታትም ሆነ ድርጅቶች ጋር እንዳይፈራረሙ ከዚህ በፊት ያወጡትን ትዕዛዝ በመተላለፉ መሆኑን አስታውቀዋል። ይሁን እንጂ ዩናይትድ ስቴትስ ነዳጅ ፈላጊው ድርጅት ስራ አስፈጻሚ አንደርሰን ለቪኦኤ ሶማሊኛ ክፍል ዘጋቢ ሃሩን ማሩፍ እንዳስታወቁት የጣሱት መመሪያ አለመኖሩን ገልጸው ከሚኒስትሩ ጋር የተፈራረሙት በፕሬዝደንቱና ጠቅላይ ሚኒስትሩ የሚታወቅና የእነሱ ይሁንታ መኖሩን ካረጋገጡ በኋላ መሆኑን አስታውቀዋል። የአይቨሪኮስት ፕሬዝደንት ኤልሳኔ ኦታራ ቲሞኮ ሚያሊት ኮኔን ምክትል ፕሬዝደንታቸው አድርገው መሾማቸውን አስታወቁ። የምክትል ፕሬዝደንትነቱ ቦታ ሁለት ዓመት ለተጠጋ ጊዜ ክፍት ሆኖ መቆየቱ ተገልጿል። ኮኔ የማዕከላዊ አፍሪካዊቷ አገር የባንክ ገዥ በመሆን እንደ ኤሮፓ አቆጣጠር ከ2011 ጀምሮ ሲያገለግሉ መቆየታቸውን የአጃንስ ፍራንስ ፕሬስ ዘገባ አመልክቷል። ዩክሬን ዛሬ ረቡዕ በሰጠችው መግለጫ በጦርነት ከወደመችው ማሪዮፖል ከተማ ሰላማዊ ሰዎችን ለማስወጣት ከሩሲያ ጋር የቅድሚያ ስምምነት የተደረሰበት ቢሆንም ሩሲያ ግን በድጋሚ በከተማይቱ የቀሩ ወታደሮች አሁንም እጃቸውን እንዲሰጡ አሳስባለች ስትል አስታወቀች። የዩክሬን ምክትል ጠቅላይ ሚኒስትር አሪያና ቪርሺክ ሰላማዊ ሰዎችን ለማስወጣት የተከፈተው መንገድ ህፃናት፣ ሴቶችና አረጋውያን ለማስወጣት የታለመ መሆኑን አስታውቀዋል። ቪርሺክ በፌስቡክ ገጻቸው በሰጡት ተጨማሪ ማብራሪያ ዛሬ ትኩረታችንን የምናደርገው በማሪዮፖል አደጋ ሰባዊ ቀውስ ሁኔታ ነው ብለዋል። በአገሪቱ ባለፉት ሶስት ተከታታይ ቀናት ሰላማዊ ሰዎች የሄዱበትን መንገድ ለመክፈት አለመቻሉን ቪርሺክ አስታውቀዋል። የመከላከያ ሚኒስትር ዛሬ ረቡዕ ባወጣው መግለጫ የሩሲያ ኃይሎች ዩክሬንን መከላከል ሰብረው በመሞከራቸው በክልሉ የውጊያ ተጠናክሯል ብለዋል። ሩሲያ በዩክሬን ከተሞች የምታካሄደው ጥቃት ዩክሬንን የሰው ኃይሏን እና መሳሪያዋን እንደገና አጠናክራ ወደ ምስራቅ የአገሪቱ ክፍል የምታደርገውን እንቅስቃሴ ለማጨናገፍ ነው ሲል የሚኒስትሩ መግለጫ አመልክቷል። የአውሮፓ ምክር ቤት ፕሬዚደንት ቻርልስ ማይክል ይፋ ባልተደረገ ጉብኝት በድንገት ኪየቭ ገብተዋል። በዚህም በቅርብ ሳምንታት ውስጥ ድጋፍ ለማሳየት ወደ ዩክሬን ከተጓዙ የአውሮፓ መሪዎች መካከል አንዱ ሆነዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን 20 ከሚደርሱ የላቲን አሜሪካ አገራት መሪዎች ጋር ለመነጋገር ለሁለት ቀናት ጉብኝት ፓናማ ገብተዋል። ብሊንከን ከንግግራቸው በፊት አስቀድሞ በሰጡት መግለጫ ፍልሰት ቀጠናው ብቸኛው ፈተና ሳይሆን የዓለም አቀፍ ችግር መሆኑን ተናግረዋል። አስከትለውም ይህን ብለዋል።
The United States is committed to working in partnership with all of you across every dimension of this issue from taking on migrant smuggling networks
United States ከሁላችሁም ጋርና በዚህ ጉዳይ ከሚሰሩት ጋር ሁሉም ለመስራት ቁርጠኝነት አላት። ከፍልሰት አንስቶ ህገወጥ የሰዎች ዝውውር ማስተላለፊያ መረብን እንዲሁም ውጤታማ የድንበሮች አስተዳደር ማሻሻልን፣ የተዛቡ መረጃዎችን መቋቋም፣ ለሰዎች ህጋዊ የስደት መንገዶችን ማመቻቸት፣ ጥገኝነት ለሚፈልጉት እንደ ቤታቸው የሚያዩትና ደህንነቱ የተጠበቀ መጠለያ መስጠት ይገኙበታል። በተለይም ትልልቅና ከፍተኛ ቁጥር ያላቸውን ስደተኞችን ተቀብለው የሚያስተናግዱ ማህበረሰቦችን መርዳትና ማረጋጋት ሌላው ነው። ስራና ትምህርትን ጨምሮ ስደተኞች ህይወታቸውን መልሰው የሚያቋቁሙበትን መሳሪያ መስጠት ይኖርብናል። የምንሰጠው እገዛ እርዳታ የሚያስፈልጋቸውን የማህበረሰብ ክፍሎች በቀጥታ የሚረዳ መሆኑን እርግጠኞች ልንሆን ይገባል። ለህዝቡ ጤና ደህንነት፣ ማህበራዊ አገልግሎትና የተሻለ መሰረተ ልማት ለሁሉም የሚያጎናጽፍ መሆን ይኖርበታል።
ብሊንከን ከመሪዎቹ ጋር የሚያደርጉት ንግግር በሚቀጥለው ሰኔ በዩናይትድ ስቴትስ ሎስ አንጀለስ ከሚደረገው ስብሰባ አስቀድሞ የተደረገ መሆኑም ተመልክቷል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ነው። በርካታ አሜሪካውያን የህገወጥ ስደተኞች ጉዳይ እያሳሰባቸው መሆኑን የህዝብ አስተያየት ድምጽ የሚሰበስበው ጋሉፕ ፖል ዛሬ ማክሰኞ ባወጣው መረጃ አመለከተ። ባለፈው መጋቢት በተሰበሰበው የህዝብ አስተያየት 41 ከመቶ የሚሆኑ አሜሪካውያን ህገወጥ ስደተኞች ጉዳይ በከፍተኛ ደረጃ የሚያሳስባቸው መሆኑን ሲገልጹ፣ ይህ እንደ አውሮፓ አቆጣጠር ከ2007 ጀምሮ ከፍተኛው ቁጥር መሆኑን ተነግሯል። 60 ከመቶ የሚሆኑት ደግሞ ቢያንስ በተወሰነ ደረጃ እንደሚያሳስባቸው ገልጸዋል። ህገወጥ ስደተኞችን አስመልክቶ በዲሞክራትና ሪፐብሊካን መካከል ያለው ከፍተኛ ልዩነት አሁንም እንደተጠበቀ መሆኑም ተገልጿል። የህገ ወጥ ስደተኞቹ ጉዳይ ምንም አያሳስበንም ያሉት ሪፐብሊካን 5% ብቻ መሆናቸውም በዘገባው ተጠቅሷል። ቻይና በእስያ እየጨመረ የመጣውን የዩናይትድ ስቴትስ ወታደራዊ ተሳትፎ ለመቋቋም ዋነኞቹን ተዋጊ ጄቶቿን በባህር ዳርቻዎች ማሰማራቷ ተነገረ። እዚያው ቻይና ስሪት ሸንዱ J-20 የተሰኘው የጦር አውሮፕላን በአገሪቱ በስተደቡብ በሚገኙት የደቡብ ቻይናና ምስራቅ ቻይና ባህሮች እንዲሁም በታይዋን ዙሪያ መሰማራታቸውን ባለሙያዎች ከእስያ መግለጻቸው ተመልክተዋል። የቻይና መንግስት ቼንዱ 20 ጀቶች ሁለቱን ባህሮች ለመቆጣጠር የተለመደውን የዘውትር ልምምድ ለማድረግ ተሰማርተዋል ሲል ማስታወቁ ተዘግቧል። መሰረቱን ዋሽንግተን ያደረገውና እስያ ማሪታይም ትራንስፓረንሲ የተባለው ተቋም ዳይሬክተር ግሪጎሪ ፖሊንግ ዩናይትድ ስቴትስ በታይዋን ወይም በምስራቅ ቻይና ባህር ከምታደርገው እንቅስቃሴ ጋር ይህ መሳ ለመሳ የሚሄድ ነው ብለዋል። የዩናይትድ ስቴትስ መንግስት አልፎ አልፎ በእስያ የውዝግብ ቀጠና በሆኑት የባህር ክልሎች የሚያስተላልፋቸው የጦር መርከቦች ያሉ ሲሆን፣ ባለፈው ጥር ወር የጦር ጀት አውሮፕላን ተሸካሚ የሆኑ ሁለት መርከቦችን ወደ ደቡብ ቻይና ባህር መላኳ ተገልጿል። የባይደን አስተዳደር የፍሎሪዳው ፌዴራል ፍርድ ቤት በህዝብ መገናኛ ብዙሃን ተጠቃሚዎች ላይ የተላለፈውን የአፍና አፍንጫ መሸፈኛ ወይም ማስክ መመሪያ ተግባራዊነት እንዲቀር ያስተላለፈውን ውሳኔ በመቃወም ይግባኝ እንደሚጠይቅ አስታውቋል። የዩናይትድ ስቴትስ የፍትህ ሚኒስቴርና የበሽታዎች ቁጥጥርና መከላከል ማዕከል CDC መመሪያው ለህዝብ ጤና ወሳኝ በመሆኑ የፍርድ ቤቱን ውሳኔ እንደሚቃወሙ አስታውቀዋል። ይህ በእንዲህ እንዳለም የአየር መንገድ ተጓዦች የማስክ አጠቃቀም ውሳኔውን አስመልክቶ የተለያየ አመለካከት ያላቸው መሆኑ ተመልክቷል። ዛሬ አዲስ የወጣው የህዝብ አስተያየት እንደሚያስረዳው ደግሞ 56 ከመቶ የሚሆኑት አሜሪካውያን ማስክ በህዝብ የትራንስፖርት መጓጓዣዎች ላይ ተግባራዊ እንዲደረግ የሚደግፉ መሆኑን አመልክቷል። በአሶሺየትድ ፕሬስ እና ኖርክ ሴንተር የወጣው አስተያየት እንዳመለከተው 24 ከመቶ የሚሆኑት የተቃወሙ ሲሆን 20 ከመቶ የሚሆኑት በመደገፍም ሆነ በመቃወም አስተያየት ያልሰጡ ናቸው። በመጨረሻም በህንድ የኒው ደልሂ ባለስልጣናት የአገሪቱ ጠቅላይ ፍርድ ቤት የሰጠውን ውሳኔ ችላ በማለት ሙስሊሞች በሚበዙበት አካባቢ የሚገኙና ንብረትነታቸው የሙስሊሞች የሆነውን መደብሮች ማፍረሳቸው ተነገረ። ጠቅላይ ፍርድ ቤቱ ድርጊቱን እንዲያቆሙ ካዘዛቸው በኋላ አንድ ሰዓት ለተጠጋ ጊዜ የመንግስት ተወካዮች ሱቆቹን ማፈራረሳቸውን የቀጠሉበት መሆኑ ተነግሯል። በዚህ ሳቢያ በተከሰቀሰ ሁከት 20 የሚደርሱ ሰዎች መታሰራቸውንም ሮይተርስ ዘግቧል። ባለስልጣናቱ በሰጡት መግለጫ ውሳኔው ህገወጥ ግንባታን ለመቋቋም እንጂ ከሃይማኖት ቡድኖች ጋር ምንም ግንኙነት የሌለው መሆኑን አስታውቀዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ።
ደረጀ ደስታ ነው የሰዓቱን ዋና ዋና የዓለም ዜና ያሰማን። ረቡዕ ሚያዝያ 12 2014 ዓ.ም ከምሽቱ 3 ሰዓት ከ11 ደቂቃ ነው አሁን አዲስ አበባ ላይ። ዋሽንግተን ዲሲ ላይ ደግሞ ከቀኑ 8 ሰዓት ከ11 ደቂቃ ነው። ዝግጅታችን ይቀጥላል እስከ ምሽቱ 4 ሰዓት። ክቡራትና ክቡራን አድማጮች በ19 እና በ25 ሜትር ባንድ አጭር ሞገድ ስርጭታችን ላይ ታገኙናላችሁ፣ ወይም ደግሞ በኢትዮሳት ቪኦኤ ኢትዮጵያ ቻነል 57 ዲግሪስ ዌስት ላይ አለን። በዌብሳይታችንም ላይ አለን። ቪኦኤ አምሃሪክ at VOA News, amharic.voanews.com ላይ እንዲሁም በፌስቡክ at VOA Amharic ብላችሁ በቀጥታ ልታገኙን ትችላላችሁ። አሁን ዝግጅታችንን ተከታተሉ። በርካታ ዘገባዎችን ይዘናል በዚህ ምሽት። በነገራችን ላይ ከዜናው በፊት በአማራ ክልል በሰሜን ሸዋና በኦሮሞ ብሔረሰብ ዞኖች መካከል አጎራባች አካባቢዎች የተነሳውን ግጭት አስመልክቶ የሰሜን ሸዋው የመንግስት ቃል አቀባይ የሰጡትን ቃል አስደምጠናችሁ ነበር። እስቲ ከኦሮሞ ብሔረሰብ ቃል አቀባይ የሰማነውን ደግሞ ቀንጨብ አድርገን እናሰማችሁ።
ያው ፕሮቴስቲክ ልጅ ይዞ ማሳደግ እኛ እዚህ ሀገር ሆነን በጣም ከባድ ነው። እንኳን በኢትዮጵያ ምንም እርዳታ በሌለበት ቦታ ማለት ነው። እና ብዙ እናቶች አሉ ኢትዮጵያ ውስጥ ድምጻቸው ሳይሰማ ልጆቻቸውን ይዘው ያሉ እናቶች፣ እና እነሱን ስራ ለማስጀመር የማቋቋሚያ ምን ለማድረግ
ይቅርታ፣ የተከበራችሁ አድማጮች አሁን የሰማችሁት የተከታዩን ዘገባ ወይም በዚህ ምሽት የያዝነውን ዘገባ ርዕስ ነበር። ለማንኛውም አቶ ጀማል ሐሰን ኦሮሚያ ዞን የኦሮሞ ብሔረሰብ ዞን ቃል አቀባይ በዘገባው ውስጥ አሉ። ይህ ወር የኦቲዝም ወር ነው፣ የአውሮፓ አፕሪል ማለት ነው። በዚህ ወር ውስጥ ከመንግስት ተቋማት በተጨማሪ ይህንን እንዲከላከሉ እንዲቋቋሙ ከተቋቋሙ መስሪያ ቤቶች በተጨማሪ በግልም እየታገሉ እየተፍጨረጨሩ ያሉ ብዙ ኢትዮጵያውያን አሉ። ኢትዮጵያ ውስጥ ከግማሽ ሚሊዮን በላይ የኦቲዝም ተጋላጮች እንዳሉም ይታወቃል። አሁን የተመለከታችኋቸው ኤደን አባተ ዩናይትድ ስቴትስ ነው የሚኖሩት፣ ነገር ግን ኢትዮጵያ ውስጥ የሚደረገው ጥረት ተሳታፊም ናቸው። ዘገባ ይዘናል በዚህ ምሽት ስለሳቸው። እንደዚሁም የትግራይ እናቶች በግጭት ውስጥ ያላቸውን የጤና ሁኔታም የሚዳስስ ዘገባ ይዘናል፣ ከመቀሌም ከዚህም የተጠናቀረ። እንደዚሁም ሴቷ ቦክሰኛ ባለ 13 ሜዳሊያ በዚህ ምሽት ኢትዮጵያውያን በአሜሪካ ላይ እናያለን። አብራችሁን ቆዩ ክቡራትና ክቡራን። አሁን ወደ መጀመሪያው ዝግጅት ቅንብር ልውሰዳችሁ። በአማራ ክልል በሰሜን ሸዋና በኤፍራታና ግድም ወረዳዎች በአጎራባቾቹ በሁለቱ ዞኖች በሰሜን ሸዋና በኦሮሞ ብሔረሰብ ዞኖች አጎራባች አካባቢዎች ጽንፈኞች አስነስተውታል ሲሉ የአካባቢው ባለስልጣናት በገለጿቸው ሰዎች በተነሳው ሁከት ቢያንስ 17 ሰዎች መገደላቸውን ተናግረዋል። በሕይወት በአካል በንብረት ላይ ደርሷል ያሉት ውድመት አንዳንድ ግጭቶችን የጎሳዎች የብሔረሰብ የብሔር ግጭት ለማስመሰል ወገኖቹ ያነሷቸዋል በሚሏቸው ግጭቶች ምክንያት ነው። የሸዋ ሮቢት ከተማ በአካባቢው የሚገኙ ነዋሪዎች ለግጭቱ ለመሰደድ ተገደዋል ይላል የመስፍን አራጌ የደሴ ዘገባ። ወደዚያው ላምራችሁ።
ለአሜሪካ ድምጽ አስተያየታቸውን የሰጡት የኦሮሞ ብሔረሰብ አስተዳደር ዞን መንግስት ኮሚኒኬሽን መምሪያ ኃላፊና የሰሜን ሸዋ ዞን አቻቸው ሁለቱን ዞኖች በሚያዋስነው ነገሶ የሚባል ወንዝ ላይ ከብት በሚጠብቁ ረኞች መካከል ሚያዝያ 9 የተቀሰቀሰው ግጭት ተስፋፍቶ ለበርካቶች ሞትና አካል ጉዳት ምክንያት መሆኑን ጠቅሰዋል። ግጭቱ በኦሮሞ ብሔረሰብ አስተዳደር ዞን ጅሌ ጥሙጋና በሰሜን ሸዋ ኤፍራታ ግድም ወረዳ በተለይ ለሸዋ ሮቢ ቅርብ በሆኑት ወሰን ቆርቁር ቆራምቦጌ ሞላሊና ጄጋሎ አካባቢዎች ነው ተደረገው። የኦሮሞ ብሔረሰብ ዞን መንግስት ኮሙኒኬሽን ኃላፊ ጀማል ሐሰን
ወንዝ ላይ ውሃ የሚያጠጡ ረኞች ላይ ማንነታቸው ያልታወቁ ሰዎች ተኩሰው 6 ሰው አቁስሎ አንድ ሰው ይገላሉ። ከብቶችም ዘርፈው ለመሄድ ሲሞክሩ ከብቶቹን ለማስለቀቅ ሲሉ ነው ይሄ የተፈጠረው። ችግሩ እንደተፈጠረ በቦታው የዞን አመራርም ዞን ጸጥታ መዋቅሩም የሰሜን ሸዋም የኛም በቦታው ድረስ በመገኘት ጉዳዩን ለማረጋጋትና በእኛ በኩል የደረሰ ጉዳት እንዳለ ሆኖ ነገሩ መቀጠል እንደሌለበት ታምኖ ለሊቱን ሙሉ እስከ 11 ሰዓት ድረስ ህዝብ አዋይተናል። በእኛ በኩል ህዝብ አዋይተን ችግሩ እንዳይፈጠር በዛ በኩልም ውይይት እንዲደረግ አቅጣጫ ከተሰጠ በኋላ ጠዋት ላይ በተደራጀ መልኩ ነው ወሰን ቆርቁር በሚባለው አካባቢ ላይ ጦርነት በሶስት ቦታ ጦርነት የተጀመረው።
የሰሜን ሸዋ ዞን መንግስት ኮሙኒኬሽን መምሪያ ኃላፊ መሐመድ አህመድ በተመሳሳይ የግጭቱ መንስኤ ከዚህ ቀደም ይከሰት በነበረው አይነት የግለሰብ አርሶ አደሮች አለመግባባት የተቀሰቀሰ ነበር ይላሉ።
ሰሞኑን ከሚያዝያ 9 እሁድ ከሰዓት በኋላ ጀምሮ በሰሜን ሸዋ እና በኦሮሞ ብሔረሰብ ዞን አጉራባች ወረዳዎች አካባቢ ግጭት ከሷል። ሰሞኑን የተከሰተው ግጭት መነሻ ምክንያቱ በግለሰቦች መካከል የተከሰተ ግጭት ነው። ይህም በውሃ በግጦሽ በምን ያለ ግጭት ነበረ የተከሰተው።
ለሁለት ቀናት ገደማ የቆየውና በጦር መሳሪያ በታገዘው ግጭት ከኦሮሞ ብሔረሰብ እና ከሰሜን ሸዋ ዞኖች ቢያንስ 17 ሰዎች ሳይሞቱ እንዳልቀሩ የኦሮሞ ብሔረሰብ አስተዳደር ዞን መንግስት ኮሚኒኬሽን ኃላፊ ገልጸዋል።
አዎ እንግዲህ የጸጥታ መዋቅሩ እያጠራ ነው አለው። እንግዲህ እስከ ጠዋት ድረስ ሬሳ የማንሳት ስራ ሲሰራ ስለነበረ ቁጥሩ በእኛ በኩል በዛ ያለ ቁስለኛ አለ። ወደ 8 ሰው ሙቷል። በወዳ በኩልም እንደዚሁ ወደ 9 ሰው ሙቷል። ወደ 18 ሰው ቆስሏል።
የሰሜን ሸዋ መንግስት ኮሚኒኬሽን ኃላፊ አቶ መሐመድ በበኩላቸው በትክክል የሞቱትን ሰዎች ቁጥር ለማረጋገጥ ምርመራ እየተካሄደ መሆኑን አስታውሰው የሞቱና የአካል ጉዳት የደረሰባቸው ንብረትም የወደመባቸው መኖራቸውን አረጋግጠዋል።
መረጃው ገና እየተደረገ ነው፣ ግን በደንብ መታወቅ ያለበት የሰው ህይወት አልፏል፣ ንብረት ወድሟል፣ ንጹሃኖች ቆስለዋል። ከዛም እልፍ ሲል ደግሞ በተለይ በኤፍራታ ግድም ወረዳ ነገሶ እና ሞላሌ በሚባሉ ቀበሌዎች ላይ ያሉ ማህበረሰብ ቤታቸው ሙሉ ለሙሉ በሚባል አግባብ ወድሟል፣ ተቃጥሏል። በሰሜን ሸዋ ዞን የኤፍራታ ግድም ወረዳ ቀበሌዎች ናቸው። በተመሳሳይ የዛሬ ዓመትም ተመሳሳይ ጥቃት ደርሶባቸው አጠቃላይ እዛ አካባቢ ያሉ ቤቶች ተቃጥለው ወድመው መልሶ ግንባታ ስራ እየተሰራ ነበረ። መልሶ ግንባታ ስራ ተቆርጦ ሳይጠናቀቅ ደግሞ አሁን መልሶ ተቃጥለዋል።
የሰሜን ሸዋው አቶ መሐመድ ከሁለቱም ወገን ግጭቱ እንዲባባስ ያደረጉ መኖራቸውንም ይናገራሉ።
የሁለቱም ዞን ህዝቦች ስናይ ለዘመናት አብረው የኖሩ በፍትህ የሚኖሩ ህዝቦች ናቸው። እነዚህ ህዝቦች በጋራ አልማቸውንም አሳራቸውንም ሲያሳልፉ የነበሩ ህዝቦች ናቸው። ከዚህም አልፎ የተጋቡ የተዋለዱ አብረው የሚያመርቱ ህዝቦች ናቸው። ነገር ግን በሁለቱም ህዝቦች መካከል ደግሞ ድብቅ የፖለቲካ ፍላጎትና አጀንዳ ያላቸው አካሎች አሉ፣ እዚኛውም ቤት እዛኛውም ቤት። እነዚህ አካሎች ደግሞ በተለያዩ ጊዜ ለህዝቡ አጀንዳ እየቀረጹ ይሰጡታል። በቀላሉ በዚያው ባሉ በአካባቢው ማህበረሰብ ሽማግሌዎች እርስ በራሳቸው በቀላሉ የሚፈታ ግጭት ነበር። አሁን ግን መልክና ቅርጹን እየቀየረ ለምሳሌ መሐመድና አበበ የሚባሉ ግለሰቦች ከተጣሉ ሙስሊምና ክርስቲያን ተጣሉ በሚል ሃይማኖታዊ ቅርጽ እንዲይዝ ይደረጋል። ከኦሮሞ ብሔረሰብና ከአማራ ብሔረሰብ ቢጋጩ ሁለት ግለሰቦች ተጋጭተዋል ሳይሆን የምንለው ኦሮሞና አማራ ተጋጨ ብለን የብሔር ስም እንሰጠዋለን።
በአቶ መሐመድ ማብራሪያ የሚስማሙት አቶ ጀማልም
በሁለት ሰዎችና በአንድ ሰው ጠብ ጫፍ የወጣ አመለካከት ያላቸው አካላት ጉዳዩን አባብሰውት የማይገባ መስዋዕትነት ከፍለዋል። በሁለቱም ወንድሞቻችን በኩል ሁለቱም ሰሜን ሸዋም ኦሮሚያም ወንድሞቻችን ናቸው።
አንዳንዶች ስጋታቸውን እንደሚገልጹት ባልተለመደ ሁኔታ የአርሶ አደሮች ግጭት በማይመስል መልኩ ዙሪያውን ግጭቶች እንዲቀሰቀሱ እየተደረጉ ነው እና ንጹሐን በዚህ መስዋዕትነት እየከፈሉ ነው። ስለዚህ መንግስታዊ መዋቅሩ የህዝቡን ደህንነት በማስጠበቅ ረገድ ውስንነት አለበት የሚል ቅሬታ የሚያቀርቡ የህብረተሰብ ክፍሎች አሉና በዚህ ጉዳይ ላይ ያለው አስተያየት ምንድን ነው?
የተባለው ነገር ትክክል ነው፣ ግን ውስጥ መሰረቱን መረዳት ይጠይቃል። ምክንያቱም አንድ መንግስት የህዝቡን ሰላምና ደህንነት መጠበቅ ግዴታው ነው። በየደረጃው ያለ መንግስት የህዝቡን ሰላም ማስጠበቅ ግዴታ አለበት። ትክክል ነው። አሁን እንደ አንድ ፓርቲ እንደ አንድ መንግስትም ስናስበው በሁለቱም ወገን ያሉትን ህዝብ ሰላም ማስጠበቅ ያለመቻል እንደ ችግር ሊወሰድ ይችላል። ግን ይሄ ሲባል ደግሞ ምን ነበር እየተሰራ የነበረው የሚለውን በደንብ መረዳት ይጠይቃል። ከአሁን በፊት የዛሬ ሳምንት አካባቢ ትንኮሳዎች ተደርገው የሰሜን ሸዋ ጸጥታ ኃላፊ እና የኛ ብልጽግና ፓርቲ ኃላፊ በጋራ ሆነን ጉዳዩን ሌት ተቀን ሰርተን ወደ ግጭት ሳይሸጋገር አስቁመነዋል። ሁለተኛ ይህን ጉዳይ ጫፍ ላይ ዳገት ላይ ወንዝ ውስጥ ስለነበረ ጉዳዩ እንደተከሰተ ወደ አመራር ቦታው ድረስ ተገኝቶ ሁለቱ አመራር እየተደዋወለ የጋራ እያደረገ ሀሳብን እየተቀባበለ ጉዳዩ የበለጠ ጉዳት እንዳያደርስ ማድረግ ተችሏል።
እነዚህ ህዝቦች ዛሬ አይደለም የበቀሉት ወይም ዛሬ አይደለም የተገናኙት፣ ተዋልደው ተዛምደው አንድ ሆነው የኖሩ ህዝቦች ናቸው። የከብት ግጦሽ፣ የውሃ ምናምን፣ የእርሻ የመሳሰሉት ነገሮች ድሮም ነበሩ። አሁን ግን በዚህ ልክ የጉዳት መጠኑ ሰፍቶ እዚህ ደረጃ እንዲደርስ ያደረገው ምንድን ነው ይላሉ?
በዋናነት የሁለቱን ህዝብ መረጋጋት ሰላም የማይፈልጉ አካላቶች አሉ፣ ይሄ ይታወቃል። በእኛ በኩል ለይተን ኦነግ ሸኔ የሚባለው የጫፍ የወጣ አመለካከት ያለው አካል በዞን ደረጃ በተደራጀ መልኩ እርምጃ እየወሰድንበት ነው ያለ ነው። ወደ ማዳከም ተበታትኗል በእኛ ደረጃ። ያም ሆኖ ግን በማህበራዊ ሚዲያ ነገሩን የሚያባብሱ አካላቶች አሉ። ወንድሞቻችን በሰሜን ሸዋ በኩል ደግሞ ይሄ ከመንግስት እውቅና ውጭ ያሉ በፋኖ ስም ተደራጅተው የፋኖ ስም የሚያጠለሹ ነገር ግን ፋኖን የማይወክሉ ለመንግስት ተገዢ ያልሆኑ ህዝብ ለማጋጨት የሚሞክሩ አካላት አሉ። ይሄ ደግሞ የክልል አመራር የዞን አመራር ባለበት ከመንግስት ቁጥጥር ውጭ ሆኖ በሃይማኖት አባት ተለምነው በመንግስት ተለምነው በሀገር ሽማግሌ ተለምነው እምቢ ብለው ነው ወደ ጦርነት ገብተው የከፈቱት ማለት ነው። በጋራ ገምግመን ጉዳዩን የጋራ አድርገናል ከዞን አመራር ክልል አመራር ባለበት። ስለዚህ ግጭቶች ይከሰታሉ። ነገር ግን አባባሽ የሚሆኑት በውስጣችን ያሉ የዚህን ህዝብ ሰላም የማይፈልጉ የመሬትና የመሳሪያና የደም ነጋዴ የሆኑ አካላት በሶሻል ሚዲያና በማህበራዊ ሚዲያው በሌላም ተጠቅመው ጉዳዩን ያባብሱታል።
የስማቸውን መጠቀስ የድምጻቸውን መቀረጽ ያልፈልጉ አንድ የሸዋሮቢ ከተማ ኗሪ ግን ጦርነቱ በአርሶ አደር ደረጃ የማይያዙ መሳሪያዎች ጥቅም ላይ የዋሉበት መሆኑን ጠቁመው በጦርነቱ ላይ የተደራጀ ወታደራዊ አካል አለ የሚል መከራከሪያ ያቀርባሉ። አቶ መሐመድ በዚህ ጉዳይም ላይ ምላሽ ሰጥተዋል።
ይህ ጉዳይ እኛም እየሰማን ነው። አሁንም ግን በዋናነት የግጭቱ አንተዋ ላይ እነማን ነበሩ፣ ግጭቱ እንዲባባሰ እያደረጉት የነበሩት የሚለውን ነገር ሁለቱም ዞኖች ከፍተኛ አመራሮች፣ የጸጥታ መዋቅር፣ ሀገር ሽማግሌዎች፣ ሃይማኖት አባቶች በጋራ ተገምግሞ ወንጀለኞችን በጋራ ለህግ አሳልፎ ለመስጠትና በህግ አግባብ ተጠያቂ ለማድረግ እየተሰራ ነው። እነዚህ ሰዎች እነማን ናቸው የሚለውን ደግሞ የበለጠ አሁን መረጃው እየተጣራ ስለሆነ አሁን በተባለው አግባብ ወታደራዊ ነገር አለ ወይ የሚለውን ነገር ግልጽ የሆነ መረጃ እስካሁን ድረስ የደረሰን ነገር ስለሌለ ብዙ ነገር የምለው ነገር የለኝም። እዚህ ላይ የሚባለው ነገር ሰምተናል። ጉዳዩን ግን እናጠራና በቅርብ ለህዝባችን ይፋ እናደርጋለን።
የአማራ ልዩ ኃይልና የፌዴራል ፖሊስ በአካባቢው ከገቡና የአመራር ለአመራር ውይይት ከተደረገ በኋላ ጦርነቱ ከትናንት ጀምሮ መቆሙንና ተቋርጠው የነበሩ የትራንስፖርት አገልግሎት መጀመራቸውን አቶ ጀማል አስታውቀዋል።
በጦርነቱ መሀል ገብተን ሸዋሮቢት ገብተን ነው ውይይት ያደረግነው። ዛሬ ሸዋሮቢት ላይ ውይይት አድርገን አመራር ለአመራር አገናኝተን ወደ አመራር የዞን አመራር የክልል አመራር ባለበት ወደፊት መሰራት ያለበት ስራ ላይ ያተኩረን ውይይት አድርገን እንግዲህ ሰላም ነው አሁን በጣም በተረጋጋ ሁኔታ ላይ ነው አለው። ተዘግቶ የነበረ የፌዴራል መንገድ አስከፍተናል። አመራር ለአመራር ግንኙነት አድርገናል። ከአሁን በፊት ባልተለመደ መልኩ ማታ ጦርነት ኖሮ ጠዋት ላይ አመራር ተገናኝቶ አቅም በተአምር አመራሩ ተገናኝቶ በዚህ የገመገም ነው። የአመራር ለአመራር ግንኙነቱ በጣም አሪፍ ነው። የህዝብ ለህዝብ ግንኙነቱን አጠናክረን ጉዳቱን የመቀልበስ አጠቃላይ ጉዳዩ ወደ ተባባሰ ነገር እንዳይሄድ ለማድረግ ስራ ተሰርቷል። እንግዲህ አሁንም እዛው ነው ያለሁት።
አካባቢው ተደጋጋሚ ግጭት ማስተናገዱን የሚያስታውሱት አቶ መሐመድ ደግሞ በተለይ የሁለቱን ታላላቅ እምነቶች በዓላት መሰረት አድርገው የሚስፋፉ ደም አፋሳሽ ጦርነቶች በሁሉም የእምነት ተከታይ ዘንድ ሊወገዙ የሚገባቸው ነው ብለዋል።
እጅግ በጣም የሚያሳዝነው የአካባቢ አለመታደል ሆኖ በየአመቱ በተለይም ደግሞ ትልልቅ ክብረ በዓሎችን ተጠብቆ የሚፈጸምበት ጥቃት ትንሽ ያሳዝናል። ባለፈውም አመት በተመሳሳይ እንደዚሁ የፋሲካ በዓል አካባቢ ላይ ነው ውጭን ያከበሩት። የእውነት ማለት ነው እኔ እስልምና እምነት ተከታይ ነው፣ ግን ደግሞ የክርስትና እምነት ተከታይ ወንድሞቼ፣ እናቶቼ፣ አባቶቼ፣ እህቶቼ ከቤት ንብረታቸው ተፈናቅለው በየቦታው ሲያከብሩ ሳይ ትንሽ ያማልሱ።
በእስልምና እምነት ተከታዮች ደግሞ ታላቁ የሮመዳን ጾም ወቅት ላይ ነው ያለ ነው። ነገር ግን በተለይ በቀጠናው እንዲህ አይነት ግጭት ሲነሳ ሁለቱም እምነት ተከታዮች ከቤት ንብረታቸው እየተፈናቀሉ በዓልን በሞቀ ቤታቸው ከማክበር ይልቅ ተፈናቅለው ጉዳት የደረሰባቸው ነው።
ዘግይቶ በደረሰን መረጃ ከሸዋሮቢ አካባቢ ተፈናቅለው የወጡ የአካባቢው ነዋሪዎች ወደ ቀያቸው እየተመለሱ ሲሆን የሁለቱም ዞኖች አመራሮች እንዳስታወቁት ግጭቱ እንዲስፋፋ ምክንያት ሆነዋል ያሏቸውን አካላት ለሕግ ለማቅረብ የተጠናከረ ምርመራ እየተደረገ ነው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
ተከታዩ ዘገባ ደግሞ ወደ ባህር ዳር ይወስደናል። ባለፉት ወራት በኢትዮጵያ ሰሜናዊ አካባቢዎችና አማራ ክልል ውስጥ በተለይ በተካሄዱ ጦርነቶች ምክንያት ወደ 2 ሚሊዮን የሚጠጋ ቁጥር ያላቸው ተማሪዎች ከትምህርት ውጪ እንደሆኑ የክልሉ መንግስት አስታውቋል። ከነዚያ ከትምህርት ገበታቸው ላይ ከተፈናቀሉት መካከል ወደ ትምህርት የተመለሱት ወደ 850,000 ብቻ የሚሆኑት እንደሆነ የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ግዛቸው ሙሉነህ ዛሬ ባህር ዳር ላይ ተናግረዋል። አቶ ግዛቸው ሙሉነህ አክለውም ሰሞኑን ተነስቶ በነበረው የ12ኛ ክፍል መልቀቂያ ፈተና ያለፈው ዓመት ማለት ነው ውጤት ላይ የትምህርት ሚኒስቴር የሰጠው ምላሽ የሚያበረታታ ነው ብለዋል። አስቴር ምስጋናው ባህር ዳር ላይ የተሰጠውን ጋዜጣዊ መግለጫ ተከታትላ ተከታዩን ዘግባለች። አዳምጡት።
የአማራ ክልል መንግስት ቃል አቀባይ አቶ ግዛቸው ሙሉነህ ዛሬ የሰጡት መግለጫ በተለያዩ ወቅታዊ ጉዳዮች ላይ ያተኮረ ነው። የሰሜን ኢትዮጵያ ጦርነት በክልሉ የመማር ማስተማር ሂደት ላይ ያስከተለውና እያስከተለ ያለው ተጽዕኖ ደግሞ ከተነሱ ጉዳዮች አንዱ ነው። ከዚሁ ጦርነት ጋር በተያያዘ ከ4000 በላይ ትምህርት ቤቶች ሙሉ በሙሉ ወይም በከፊል መውደማቸውን ነው የጠቆሙት። በዚህም ምክንያት ቁጥራቸው ወደ 2 ሚሊዮን የሚጠጋ ተማሪዎች ከትምህርት ገበታ ውጭ ሆነው መቆየታቸውን አመልክተዋል። እስካሁን ወደ ትምህርት ገበታ የተመለሱትም የተወሰኑ ብቻ መሆናቸውን ነው ያብራሩት።
ወደ 1.9 ሚሊዮን ህጻናትና ታዳጊ ወጣቶች፣ ጎልማሶች ከትምህርት ገበታቸው ውጭ የሆኑበትም ጊዜ በደንብ ማንሳት በጣም ተገቢነት አለው። ጉዳት የደረሰባቸው 4007 የሚሆኑ ትምህርት ቤቶች ውስጥ በተለይ 1025 የሚሆኑ ደግሞ ከጥቅም ውጭ የሆኑ ናቸው ማለት ነው። ከጥቅም ውጭ ሆነው እየወደሙ ነው የነበሩት። እንግዲህ እነዚህን መልሶ ትምህርት ማስጀመር የክልሉ አንድ ዋና ስራ ነው የነበረው። ከዚያ አኳያ 856,033 የሚሆኑ ተማሪዎችን ትምህርት ማስጀመር ተችሏል ማለት ነው።
በሰሜን ኢትዮጵያ የተካሄደውን ጦርነት ተከትሎ በአማራ፣ በትግራይና በአፋር ክልሎች የሚገኙ በሺዎች የሚቆጠሩ ትምህርት ቤቶች መውደማቸውን ከትምህርት ሚኒስቴርና ከሌሎች ተቋማት የወጡ መረጃዎች ያመለክታሉ። ጦርነቱ በተማሪዎች ስነ ልቦናና የትምህርት ጊዜ ላይ ያስከተለው ጉዳት ከፍተኛ መሆኑንም ይጠቅሳሉ። ከዚህ አንጻር የአማራ ክልልን ሁኔታ ያነሱት ቃል አቀባዩ ጦርነቱ በመማር ማስተማሩ ሂደት ላይ ያስከተለው ከባድ ተጽዕኖ በ12ኛ ክፍል መልቀቂያ ፈተና ውጤት ላይ አንጸባረቁንም ጠቁመዋል። ይህም ሆኖ ትምህርት ሚኒስቴር በፈተና ዙሪያ ለተነሱ ቅሬታዎች የሰጠው ምላሽ የሚበረታታ መሆኑን ገልጸዋል። አቶ ግዛቸው
ትምህርት ሚኒስቴር ይህንን ግምት ውስጥ ያስገባና የትምህርት ቢሮችን ያቀረበውን ጥያቄና የህዝቡንም ጩኸት የልጆችንም ጩኸት በመስማት አቤቱታ በመስማት ከነዚህ ውስጥ መግቢያ እንደገና ተጨማሪ ከተገኘው ቦታ ውስጥ 4339 የሚሆነውን ወይም ከ50% በላይም ለአማራ ክልል በጦርነት ለተጎዱ አካባቢዎች የተሰጠበት ሁኔታ ነው ያለው። ይህ መለስተኛ ነው፣ ብዙ ችግር የሚፈታ አይደለም። ዋናው ግን በጥሩ መንገድ የተመለከት ነው። አማራ ክልል በጦርነቱ ስለነበረ ተማሪዎቹ እንደገና ፈተና እንዲፈተኑ ውሳኔዎች ተላልፈዋል። ይሄ ትልቅ ውሳኔ ነው። ይሄን አፕሪሼት ማድረግ ይሄን ማመስገን ያስፈልጋል። ተገቢ እይታ ነው።
የትምህርት ሚኒስቴር ሰሞኑን ባወጣው መግለጫ በጦርነትና ግጭት ውስጥ ሆነው የተፈተኑና ወደ መንግስት ዩኒቨርሲቲዎች መግቢያ ነጥብ ያላመጡ ተማሪዎች ከ2014 ዓ.ም መደበኛ ተፈታኞች ጋር እንደ አዲስ እንዲፈተኑ መወሰኑን ማስታወቁ ይታወሳል። የአማራ ክልል መንግስት ቃል አቀባይ በዛሬው መግለጫቸው ከጦርነቱ ጋር ተያይዞ የወደሙ ከ2000 በላይ ትምህርት ቤቶችን መልሶ ለመገንባት የሁሉንም ርብርብ እንደሚጠይቅ ተናግረዋል። ለአሜሪካ ድምጽ አስቴር ምስጋናው ባህር ዳር።
ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ስርጭት ነው እየተከታተላችሁ ያላችሁት። አዲስ አበባ ላይ ከምሽቱ 3:30 ነው። አሁን ተከታዩ ዘገባ የምስራቅ አፍሪካን መጪ ስጋት ይመለከታል። ባለፉት 3 ዓመታት ውስጥ ኢትዮጵያን፣ ሶማሊያን፣ ኬንያን ብዙ አካባቢዎቻቸውን ያዳረሰው ድርቅ ለአራተኛ ዓመት የሚቀጥል ከሆነ 20 ሚሊዮን ሰው ለከፋ ረሃብ ሊጋለጥ ይችላል ሲል የዓለም የምግብ ፕሮግራም WFP አስጠንቅቋል። ሊሳ ሽላይን ከጄኔቫ ያጠናቀረችው ዘገባ አለ። ቆንጅታየ እንደሚከተለው አቀናብራዋለች።
አፍሪካ ቀንድ ሁኔታ ጥሩ አይመስልም። ከወር በፊት መጀመር የነበረበት የበልግ ዝናብ አልመጣም። አካባቢው ባለፈው 3 ዓመት በድርቅ እጅጉን ተጎድቷል። በኢትዮጵያ ሰብል ባለመዋጣቱ የተነሳ 7.2 ሚሊዮን ሰዎች ለረሃብ መዳረጋቸውንና ከ1 ሚሊዮን በላይ የቀንድ ከብቶች መሞታቸውን የዓለም የምግብ ፕሮግራም ገልጿል። የኬንያም ሁኔታ ከዚህ የተሻለ አይደለም። በድርቁ መባባስ የተነሳ ከ3 ሚሊዮን የሚበልጡ ሰዎች ለምግብ እጥረት ተዳርገዋል። ከነሱም ውስጥ ግማሽ ሚሊዮኑ በአጣዳፊ ረሃብ ላይ ናቸው። በሶማሊያም 6 ሚሊዮን ህዝብ ከአጠቃላዩ ህዝቧ 40 ከመቶ ማለት ነው የምግብ እጥረት ተጠቂ እንደሆነና 80 ሺህ የሚሆኑት ቸነፈር አፋፍ ላይ እንዳሉ ነው የዓለም የምግብ ፕሮግራም ያስታወቀው። ከናይሮቢ የዓለም የምግብ ፕሮግራም የምስራቅ አፍሪካ ዳይሬክተር ማይክል ደምፎርድ በሰጡት ቃል አሁንም ዝናቡ ከቀረ ለረሃብ የሚዳረገው ሰው ቁጥር ተገምቶ ከነበረው ከ13 ሚሊዮኑ ወደ 20 ሚሊዮን ሊያሻቅብ ይችላል ብለዋል።
ሁኔታው መጥፎ ነው፣ እየተባባሰም ነው። ዝናቡ በመጣ እያልነን ቢመጣም ደግሞ ህዝቡ ተዳክሟል። ያለው ውሃ ተሟጧል። ከብቶች እየሞቱ ነው። ሰብሉም ደርቋል። ካሁን ካለንበት አፋፍ መመለስ ካልቻልን እጅግ በጣም ከባድ ሁኔታ ይጠብቀናል።
ህጻናት ህይወታቸውን የሚያተርፍ የተመጣጠነ ምግብ ባለማግኘታቸው እየሞቱ መሆኑን እየሰማን ነው ብለዋል የዓለም የምግብ ፕሮግራም ዳይሬክተሩ። የዓለም የምግብ ፕሮግራም ከባድ የገንዘብ ችግር ላይ እንዳለ የገለጹት ባለስልጣኑ ከሚያስፈልገን 370 ሚሊዮን ዶላር ውስጥ እስካሁን የደረሰን 13 ከመቶ ብቻ ነው ብለዋል። ገንዘቡ እንዲሰጠን ተማጽኖ ያቀረብነው ባለፈው ጥር ወር ነው። ከዚያ ወዲህ እርዳታ ፈላጊውም ወጪያችንም ጨምሯል ያሉት ማይክል ደምፎርድ በሚቀጥሉት 6 ወራት ስራችንን አጠናክረን እንድንቀጥል 473 ሚሊዮን ዶላር ያስፈልገናል ብለዋል።
Funding gap means that WFP is having to prioritize in such a way that
የሚያስፈልገን ገንዘብ ካልደረሰን ቅድሚያ የምንሰጠውን ስራችንን ማስተካከል ይኖርብናል ማለት ነው። የተመጣጠነ ምግብ እጥረትን መከላከል ላይ ስናተኩር የነበረውን አሁን ዋና ትኩረታችንን በተመጣጠነ ምግብ እጦት የተጎዱትን ማከም ላይ ማድረግ ይኖርብናል ማለት ነው። ለሱም ቢሆን አሁን ባለን ይዞታ የምንቀጥል ከሆነ በቂ ገንዘብ አይኖረንም። ስለዚህ ሙሉ በሙሉ በምግብ ፕሮግራሞች ላይ ማተኮር ሊኖርብን ይችላል።
የዩክሬኑ ጦርነት የምግብና የነዳጅ ዋጋን ታይቶ በማያውቅ መጠን እንዲያሻቅብ በማድረጉ አፍሪካ ቀንድ ውስጥ ያለውን ችግር እንዳባባሰው የዓለም የምግብ ፕሮግራም የምስራቅ አፍሪካ ዳይሬክተሩ አመልክተዋል።
ከአሜሪካ ድምጽ እየተላለፈላችሁ ያለ የረቡ ሚያዝያ 12 2014 ምሽት ስርጭታችንን ነው እየተከታተላችሁ ያላችሁት። የተከበራችሁ አድማጮች በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም ቪኦኤ ኢትዮጵያ ቻነል በኢትዮሳት ላይ እንገኛለን። የራዲዮ አድማጮቻችን እንደዚሁም የራዲዮ በቴሌቪዥን ተመልካቾቻችን፣ የዌብና ማህበራዊ መገናኛዎች ተከታዮቻችን ሁሉ ዝግጅታችን ይቀጥላል። በዌብሳይታችን amharic.voanews.com እንዲሁም በዌብሳይታችን በዩቲዩብ፣ በኢንስታግራም፣ በፌስቡክ እንዲሁም በትዊተር @voaamharic ላይ አለን። አብራችሁን ቆዩ። አሁን ማስታወቂያ አለን።
የአሜሪካ ድምፅ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን፣ አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡክ አት ቪኦኤ አምሃሪክ፣ በትዊተር ሃሽታግ ቪኦኤ አምሃሪክ ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪውን የስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ።
በዚህ መሰረት አስተያየቶቻችሁን የላካችሁልን በርካታ አድማጮቻችን፣ ተመልካቾቻችን፣ ተከታዮቻችን አላችሁ። እስቲ ጥቂቱን መልሰን ወደ እናንተው እናሰማ።
ተሾመ ኃይሌ ይባላለሁ። የምኖረው ካሊፎርኒያ ነው። ቪኦኤ ፕሮግራም ላይ ያለኝ አስተያየት ፕሮግራማችሁ ሚዛናዊ እና በማስረጃ የተረጋገጠ ወይም ደግሞ ኤቪደንስ ያለው በመሆኑ ሁልጊዜ እከታተለዋለሁኝ። እኔ ከቪኦኤ ውጭ ብዙም ያን ያህል አልከታተልም። ምክንያቱም የተረጋገጡና ታንጀብል የሆኑ መረጃዎችን በማስደገፍ ስለሆነ ቪኦኤ ፕሮግራሙን የሚያስተላልፈው በየጊዜው እከታተለዋለሁ። ለአንድ ወገን ያደላ ሳይሆን ከተለያዩ ወገኖች ማስረጃዎችን በማሰባሰብ ስለሆነ ፕሮግራሙን የሚያስተላልፈው እወደዋለሁ። እኔ ከልጅነት የጀመሬ ቪኦኤን በጣም ነው የምከታተለው። አሁንም እዚህ ከመጣ በኋላ ቪኦኤን በየቀኑ ባረገው በስራ ምክንያት እንኳን በማክስቱም ቢሆን ሁለቱንም ፕሮግራም እከታተለዋለሁ ማለት ነው። የሁለቱንም ቀን እንጂ ሚስ አላረገውም አንድም ቀን። ስለዚህ በጣም እንወዳችኋለን። እዚሁ ቀጥሉ ለማለት ፈልጋለሁ። አመሰግናለሁ።
ሰዎች ፍቅር ዶላን ይባላል ከደቡብ ክልል እና አስተያየቴ ያለው ምንድነው፣ ብዙ ጊዜ የዋይት ሃውሱን እንትን ብቻ ታሳያላችሁ በምስሉ ብትታዩን እና እያያችሁን የሀገራችን ገጽታ ደግሞ የት ምን እንደሚፈሰም የት ምን እንደሚሆን ቀጥታ ሁሉንም ፕሮግራሙን ከዋይት ሃውሱ ይልቅ በምስል እያሳያችሁና እየታያችሁ ታገለግሉን በጣም ደስ ይለናል። በጣም እናመሰግናለን። ከዚህ የበለጠ ደግሞ ፕሮግራማችሁ በጣም ደስ የሚል ነው። በጣም የሚደነቅ ነው። በጣም የሚያምር ነው። ለማንም የሚያዳላ አይደለም። እንደውም ፖለቲካዊ ጣቢያም አይመስልም፣ ፖለቲካዊ ሚዲያም አይመስልም። ሚዲያችሁ በጣም ደስ የሚል ነው። ማይክሉን የጠበቀ ነው። በጣም አመሰግናችኋለሁ። ቴንክ ዩ።
መምህር መንግስቱ ከበደ እባላለሁ። ከአዲስ አበባ ነው የምትውለው። አስተያየቴ ያው ቪኦኤ በጣም ደስ የሚል ፕሮግራም ነው የሚያቀርበው። ሁሌ ነው የምከታተለው። ደንበኛ ነኝ። ከቪኦኤ ብዙ እውነታዎችን እናገኛለን። የህዝቡም ደግሞ ጆሮና ድምፅ በመሆኑ ለምታገለግሉ በጣም ደስ ይለናል። ያው አስተያየቱ በወጣቱና በሀገራችን ጉዳይ ብዙ ሁኔታዎች አሉ። ከዛ አንጻር ሀሳባችንን ሼር ለማስፈልገን ነው። እንዲሁም በወጣቱ ዙሪያ ችግሮች አሉ፣ ሀሳቦቻችን እንገልጻለን።
የተከበራችሁ አድማጮቻችን፣ ተመልካቾቻችን እጅግ አድርገን እናመሰግናለን ስለ አስተያየቶቻችሁ፣ ስለ ገንቢ ቁም ነገሮች ያካፈላችሁን። ወደፊትም ቀጥሉ በዚሁ። ማንኛቸውንም አስተያየቶች በገንቢ ሁኔታና በጨዋ አቀራረብ እንድትልኩልን እንድታኖሩልን ከአክብሮት ጋር እንጠይቃለን። ጋቢና ቪኦኤ በየምሽቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል ይተላለፋል። በ19ና በ25 ሜትር ባንድ በራዲዮ እንደዚሁም በራዲዮ በቴሌቪዥን ስርጭታችን ተከታተሉን፣ ደግሞም ተሳተፉ። የምሽቱ ስርጭት ቴክኒሽያን ኮርኔሊየስ ቴነር እንደዚሁም የስርጭቱ አቀናባሪ ኤልያስ አስማረ ነው። የቪዲዮ ቅንብር መሳሪያዎች ላይ ደግሞ ቻርልስተን ሞክ አለ። የዌብና ማህበራዊ መገናኛ ፕሮዲውሰሯ አበባየው ገበያው መሳሪያዎቿ ላይ ነች። አሁን የምሽቱ ስርጭት ዋና አዘጋጅ ጽዮን ግርማ፣ እኔም አስተናጋጃችሁ ሶሎሞን አባተ ከመላ ባልደረቦቻችንና ዘጋቢዎቻችን ጋር ከእናንተ ጋር ነን። አብራችሁን ቆዩ። ወደ ተከታዩ የምሽቱ ዝግጅት እናልፋለን። አሁን ከምሽቱ 3:39 ሆኗል። ሴቶችና ቤተሰብ በጦርነት ሁኔታ ውስጥ ሴቶች ነፍሰ ጡሮች የሚገኙበት ሁኔታ ምን ይመስላል? መቀሌ ያለው ሪፖርተራችን ሙሉጌታ አስባሃ ወደ አይደር ሆስፒታል ጎራ ብሎ ነፍሰ ጡሮችን እንደዚሁም እናቶችን አነጋግሯል። የዋሽንግተን ላይ ደግሞ የትግርኛ ዝግጅት ክፍላችን ባልደረባ ሳራፍ ሳዬ ይህንኑ የሙሉጌታንም ዘገባ አካታ ተከታዩን ለዛሬ ሴቶችና ቤተሰብ ክፍለ ጊዜ አሰናድታለች። ተከታተሉት።
ጦርነት በተካሄደባቸው የሰሜን ኢትዮጵያ አካባቢዎች በተለይም ገጠራማ ቦታዎች ነፍሰ ጡር እናቶች ቀናቸውን ጠብቀው ልጃቸውን በሰላም ለማቀፍ ከፍተኛ ፈተና እንደሚገጥማቸው ይናገራሉ። በተለይ ጤና ተቋማት ላይ በተለያየ መልኩ የደረሰው የመሰረተ ልማቶች ውድመት ችግሩን አባብሶታል። የቆላ ተንቤን ከተማ ነዋሪዋ ወይዘሮ አሚተ ተስፋይ ለዚህ ችግር ተጋላጭ ከሆኑት መካከል አንዷ ናቸው። ታህሳስ 22/2014 ዓ.ም መቀለ ወደሚገኘው አይደር ሆስፒታል ለመውለድ መጥተው ነበር ያገኘናቸው። በጊዜው የማዋለጅ አገልግሎት ባለማግኘታቸው አሁን ለተወሳሰበው የጤና እክል መዳረጋቸው ይናገራሉ።
سلام على تحساسي وليدة كاوزي أنت حكم حايد أنسي بسن كاوك حكمي لمزي كاو ولا حي
أحساس هايان ببري ولدكوت ከወገቤ በታች አበጠ። ለተሻለ ህክምና ብዬ እዚህ ስመጣም ህፃኑ የታፈነ መሆኑን ነገሩኝና በቀዶ ህክምና በስምንት ወሩ አወጡት። እኔም እስካሁን ህክምና እየተደረገልኝ ይገኛለሁ።
ሌላዋ በህክምና እርዳታ በአይደር ሆስፒታል የወለዱት እናት ወይዘሮ ሻሃን ተስፋይ ናቸው።
اسرحهم مشتي تحساس وليدة ساعت حدنا نقوها كساعت حدنا نقوها كاشو من تسعت أبيه القزة خلاي من ترمولات
لما جمريون تحساسا مست طوات عند ساعت لاي ولدكو اسكسم من ساعت ولدتانيو منتيو اسكيمت قاعد أبقن ليهون سلال چالة بسو تكشا تشكمون سامرة درسكو الزام أمبولانس اسكميقن عند ولد ساعت قويتشي مكالي قباو ከዚያ በኋላ ሌሊት 10 ሰዓት ላይ በቀዶ ጥገና ወለድኩ። በአጠቃላይ 20 ሰዓት ወስዶብኛል።
ሁለቱ እናቶች ከጦርነቱ በፊት ቢሆን ኖሮ ያን ያህል መጓዝ እንደማይጠበቅባቸው ይናገራሉ። ወይዘሮ ሻሃን ተስፋይ
ጤና ጣቢያ በስልክ ስለደወለ ለምጽናር አጣሪያና ካልሆንግት እንዲሁላ ሽግርም በጋጠመኝ ነርማል።
ከዚህ በፊት ወደ አቅራቢያችን የነበረው የጤና ጣቢያ ስልክ ተደውሎ አምቡላንስ ማግኘት ይቻል ነበር። የጽንስ ክትትል ይደረግልን ነበር። የምንወልደውም እዚያው ነበር። አሁን ግን በሰው ተከሻ ተሸክመውኝ በእግር ነበር ወደ ሳምረ የተባለ ቦታ ያደረስኩት። መድኃኒት የለም ከአቅማችን በላይ ነው ብለው ነው የላኩኝ። እዛው ቢሆን ኖሮ እንደዚህ አልቸገርም ነበር።
መቀለ የሚገኘው አይደር ሆስፒታል ከሚሰጣቸው የተለያዩ አገልግሎቶች አንዱ ማዋለድ ነው። ከ2012 ዓመተ ምህረት በፊት በአመት ከ5 እስከ 6 ሺህ የሚደርሱ እናቶች በሆስፒታሉ ውስጥ የማዋለድ አገልግሎት ይሰጣቸው እንደነበር የጽንስ ክትትል ስፔሻላይዝድ ትምርታቸውን በመከታተል ላይ የነበሩት ዶክተር ፋኑስ ገብሩ ተናግረዋል። አሁን ግን ይህ ቁጥር ወደ 3000 መውረዱን ገልጸዋል።
በ50% አካባቢስ ቀንሷል ማለት ነው። ስለዚህ 50% አበይን ዘላ ዘለው አንተ አንዘ ሆነ ዘለው አዝብል ኢንፎርሜሽን
አሁን ይህ ቁጥር 50% አካባቢ ቀንሷል። ይሄም ያሳየው ቀደም ሲል ሆስፒታል ሲወልዱ ከነበሩት 50% የሚሆኑት ቤት ውስጥ እየወለዱ ነው ማለት ነው። የእንሽርትዋ ያለቀኑ ሲፈስ ይሰጥ የነበረው መድኃኒት እጥረትም አለብን።
ከቆላ ተንቤን የመጣችው ወይዘሮ አሚተም ከጽንሱ ጋር በተያያዘ የደም ግፊቷ በመጨመሩ በአካባቢዋ የሚገኘው ጤና ኬላ ለበለጠ እርዳታ ወደ አይደር ሪፈራል ሆስፒታል ስለላካት ወደ ሆስፒታላቸው መምጣቷን የተናገሩት የማህፀንና የጽንስ ክትትል ስፔሻሊስት ዶክተር ተወልደ ብርሃነ፣ ይሁን እንጂ ህፃኑ በእናቱ ማህፀን ሊቆይበት የሚገባው ጊዜና የእድገት ደረጃውን ባለመጨረሱ የችግሩ መጠን መክበዱን ተናግረዋል።
ንኣብነት ሳምባ ተሪናሲ ኣየር እዩ ክሕዝ ዝግብኦ። ስለዚ ካብቲ ኣየር ክሕዝ ዝግብኦ ነበረ ቦታ ፈሳሲ እስካብ ምውፃር።
ከእንዲህ ያሉ ጉዳዮች ጋር በተያያዘ የተለያዩ ችግሮች እየተከሰተባቸው ይገኛል። ለምሳሌ ሳምባዋን ብናይ አየር መያዝ ሲገባው ውሃ ቋጥሮን ያገኝ ነው። ስለዚህ እኛ ጋር ከመጣሽ በኋላ በቀዶ ህክምና እንድትወልድ ተደረገ። ከደም ቱቦ ወጥቶ እየተበተነ የነበረ ውሃ እንዲቆም ማድረግ ቀዳሚው ስራ ነበረ። ህፃኑም ቢሆን እድገቱን ጨርሶ ባለመወለዱ ክብደቱ የ35 ሳምንት ዕድሜ የወረደ ነው። የእናት ጡት አግኝቶ እንዳይጠነክርም ምግብ ባለማግኘቷ ጡቷ ምንም ሊያመነጭ አልቻለም። ወተት ተገዝቶ እንዳይሰጠውም ሆስፒታሉም ሆነ ቤተሰቡ ይህንን ለማድረግ አቅም የላቸውም። ሆኖም ግን ከነበረው ችግር አንጻር ሁለቱም በሕይወት መትረፋቸው ትልቅ ነገር ነው።
አሚቴ ተስፋይና ሻሃን ሐጎስ የነበሩባቸው ችግሮች አልፈው የራሳቸውና የልጆቻቸውን ሕይወት ማትረፍ መቻላቸው እንደ ዕድለኛ ያስቆጥራቸዋል። ሆኖም ግን እንዲህ ባሉ አለመረጋጋትና ጦርነት ባለባቸው አካባቢዎች ቤት ለቤት እየዞሩ የህክምና እርዳታ ለሚሰጡ ባለሙያዎች ስልጠና በመስጠት ማገልገል ቢቻል ነገሮችን በመጠኑ ማቅለል ይቻላል ሲሉ ባለሙያዎች ይመክራሉ። በተጨማሪም በመድኃኒትና በህክምና ቁሳቁሶች ጥረት የተነሳ ነፍሰ ጡር እናቶች የተመጣጠነ ምግብ ማግኘት አለመቻላቸው ከርግዝና ጋር በተያያዘ ከሚደርሱ ስቃይና ጉዳት በተጨማሪ በሚወለዱ ህጻናት ላይም የተዛባ ተክለሰውነት ይዘው የሚወለዱ ህጻናት እየበዙ መሆናቸውን ዶክተር ፋኑስ ገብሩ ገልጸውልናል። ለአሜሪካ ድምጽ ራዲዮ ሳራ ፍሳዬ ዋሽንግተን ዲሲ።
ተከታዩ ዘገባም ሴቶችና ቤተሰብን የሚመለከት ነው። ቤተሰብን ሁሉ በአጠቃላይ ኢትዮጵያ ውስጥ ወደ 600 ሺህ የሚሆን ቁጥር ያላቸው ህፃናት የኦቲዝም ተጋላጮች ናቸው። ይህንን ችግር ለመጋፈጥ፣ ለመከላከል፣ ለማሸነፍ ከተቋቋሙ ድርጅቶች በተጨማሪ በግላቸው በችግሩ ውስጥ እየተሳተፉ መፍትሄ ለማግኘት የሚፍጨረጨሩ ሌሎችም ኢትዮጵያውያን አሉ። በየአካባቢው ኢትዮጵያውያን፣ ትውልደ ኢትዮጵያውያን። ወይዘሮ ኤደን አባተ የዩናይትድ ስቴትስ የአትላንታ ጆርጂያ ነዋሪ ናቸው። ደረጀ ደስታ አነጋግሯቸው ነበረ፣ አዳምጧቸው።
በልጅነቷ ወደ ዩናይትድ ስቴትስ መምጣቷን የምትገልጸው ወይዘሮ ኤደን አባተ በጆርጂያ ክፍለ ግዛት የአትላንታ ከተማ ነዋሪ ናት። ከኢትዮጵያ ከወጣች ወደ 20 ዓመት ቢሆናትም አሁን ወደዚያ መልሶ የሚያሳስባት ነገር ገጥሟታል። የአእምሮ እድገት ውስንነትን የሚያስከትለው ኦቲዝም።
እኔ ኦቲስቲክ ልጅ አለኝ።
የስንት ዓመት ልጅ ነው ያለሽ?
አሁን 6 ዓመቱ ነው። የዲያግኖስ የተደረገው 2 ዓመት ከ2 ወር ልጅ ሆኖ ምን ያህል ከባድ እንደሆነ እናውቀዋለን። ኢትዮጵያ ውስጥ ኦቲስቲክ ልጅ ይዞ ማሳደግ እኛ እዚህ ሀገር ሆነን በጣም ከባድ ነው። እንኳን በኢትዮጵያ ምንም እርዳታ በሌለበት ቦታ ማለት ነው። እና ብዙ እናቶች አሉ ኢትዮጵያ ውስጥ ድምጻቸው ሳይሰማ ልጆቻቸውን ይዘው ያሉ እናቶች፣ እና እነሱን ስራ ለማስጀመር የማቋቋሚያ ምን ለማድረግ ነው ሁሌ የሰው እጅ እየጠበቁ እንዳይ ሳይኖሩ እሱን ነው ለማድረግ እየሞከረን ያለ ነው። በግሌ እያረኩ ያለው
ኤደን በእናትነቷ በልጇ የደረሰው ነገር በሌሎች እናቶችም እንዳይደርስ የምታደርገው በጎ አድራጎት በዚህ ብቻ የተገደበ አይደለም። በሌሎች የበጎ ፈቃደኝነትና ገቢ አሰባሳቢነት እንቅስቃሴም ተሳታፊነትና አስተባባሪነትም ትታወቃለች።
እንደ ድርጅቶችን ሰፖርት የማረግባቸው ነገሮች ደግሞ አሉ። ለምሳሌ ግሎባል ኤድ የሚባል በዶክተር ጌታቸው የተመሰረተ ግሎባል ኢትዮጵያ ይባላል። ካናዳ ነው የሚኖረው ዶክተር ጌታቸው እና ሻረን አሽተን የምትባል ካናዳውያን ባለቤቷ ኢትዮጵያዊ ነው። በእሷ የሚመራ አንድ ፕሮጀክት ይዘናል። ከፕሮጀክት ኪዩር ከሚባል የእርዳታ ከሚሰጥ ድርጅት ጋር ከእነሱ ጋር ኮላቦሬት አድርገን ኢትዮጵያ ስለወደሙት ሆስፒታሎች የሚሆን እቃዎች ተቀብለዋል። እነሱ እንደ ድርጅት ግሎባል ኤድ ኢትዮጵያ ነው ሴኪር ያደረገው እና እነሱን እቃዎች እያደረግን ያለ ነው። ምንድን ነው እነዚህ ኮንቴነር፣ እያንዳንዱ ኮንቴነር ከ350,000 እስከ $400,000 የሚደርስ ሜዲካል ኢኩዊፕመንት አልጋዎች ችን በሙሉ የያዘ ነው አንዱ ኮንቴነር ማለት ነው። እና እሱን ወደ ኢትዮጵያ ለመላክ ነው የገቢ ማሰባሰቢያዎች እያደረግን የነበረው።
ይሄኛው ለኦቲዝም ለተጋለጡ ልጆች በግሏ ከምታደርገው እርዳታ ጋር አይገናኝም።
ከዛ ጋር ይሄ በግሌ እኔ ኢንትረስት በሚያደርጉ ሰዎች ወይም በሚያውቁኝ ሰዎች እንደዚሁ በማውቃቸው ጓደኞች ቨርቹዋል ስፔስ ላይ ትዊተር ስፔስ ላይ በማውቃቸው ሰዎች ከነሱ ጋር አንድ ላይ ሆነን ነው ያደረግነው። እንደውም አሁን ከዛ በኋላ ኢትዮጵያ ሄጄ እኔ ያሰብኩት እዛ ደግሞ አዌርነስ ለመፍጠር የገባ አንድ ወንድም አለ፣ ተፈራ ይባላል። እሱም ዲሲ ዴንቨር ኤሪያ ነበር የሚኖረው። የራሱ በራሱ ቢዝነስ የሚተዳደር ሰው ነው። እሱ እንደዚህ አይነት ነገር ጀምሯል፣ እነሱም ከጎንሽ ነን ብለውኛል። እና ያሰብኩት እንግዲህ መስራት በሚችሉት ልክ እንችላለን የሚሉትን ነገር እንጀራ መጋገር ከሆነ እንጀራ ለመጋገር የሚያስጀምራቸውን ቢዝነስ ለመጀመር ግብአቶቹን፣ እቃውንም፣ እንደገና ደግሞ እህሉንም እንደገና እንደዛ አድርገን የተወሰነ ጊዜ የቤት ኪራይ ካለባቸው የቤት ኪራይ ከፍለን በእግራቸው መቆም እንዲችሉና የሰው እጅ እንዳያዩ።
ስለዚህ እናቶችን ነው የምትረዱት ማለት ነው ወይስ ልጆቹን ነው የምትረዱት?
ምንድን ነው ለልጆቹ እርዳታ የሚባል ነገር ካለ ልጆቹ መታከም ያለባቸው ከሆነ ወይ ምናምን የምናደርገው ነገር ሊኖር ይችላል። እኛ አሁን ያሰብነው ልጆቹን መርዳት ማለት ለኔ እኔ ከማየዋን ግን እናትየው ልጇን አብራ ሆና አጠገቡ ሆና አቢዩዝ ሳይደረግ እሱን ማስተዳደር እንድትችል ነው። ስለዚህ እነ ወይ ልጆቹን ነው የምንረዳው፣ ነገሩን የምናደርገው ግን ለወላጅ ነው።
ኤደን፣ ይህ የማደርገው ነገር ትልቅ ፕሮጀክት ሆኖ ሳይሆን እኔ እዚህ ሆኜ ለልጄ የማገኘውን እርዳታ ኢትዮጵያ ያሉ እናቶች እንዲያገኙ ነው ትላለች።
እንግዲህ አሁን ይሄ ትሪትመንቱ ፋሲሊቲ ምናምን የሚባለው ላይ ቢግ ፒክቸር ነው የሆነ ቆይተን ልናደርግ የምንችለው ነገር ነው ማለት ጊዜ ወስዶ የሚሆን ነገር ነው እንጂ እንደዚህ እንደ ጊዜያዊ ችግር መፍቻ አድርገን ልናስበው አንችልም። ግን አትሊስት መሰረታዊ ነገር ስለሆነ ይሄ ልጁ መታሰር ስለሌለበት እናቶች አንዳንዴ አዝለዋቸው የሚሄዱት በጣም ትልልቅ ልጆችን አዝለው ነው የሚሄዱት እና ያንን ለመቅረፍ ብዬ ነው። ብዙም ትልቅ ነገርም አይደለም ትልቅ ፕሮጀክትም አይደለም። ግን ምክንያቱም እኔ ብዙ ጊዜ ልጄን የተለያየ ቦታ ስወስደው የተለያየ እድል ሲኖረው ብዙ አማራጮች ሲኖሩ እነዛን እናቶች ስለማይ የኔ ቅንጦት ነው የሚመስለኝ እውነት ለመናገር ለልጄ የማደርገው ወይም እዚህ ሀገር የምንኖር ሰዎች ኦቲስቲክ ልጆች ያሉን ሰዎች ለልጆቻችን የምናገኘውን ነገር ስለምናውቀው እነዛ እናቶች በጣም ያሳዝናሉ። እና አትሊስት የሀያ ቤተሰብ መቀየር ህይወት ማስተካከል ከቻልኩ ብዬ ነው የተነሳሁት። እግዚአብሔር ይመስገን። እንግዲህ
ኢትዮጵያ ከሰዎቹ ጋር እርዳታ ከሚያስፈልጋቸው ሰዎች ጋር በቀጥታ ትገናኛለሽ ወይስ በሰዎች በኩል ነው የምታገኛቸው?
እኔ ቀጥታ ግንኙነት የለኝም ከእነሱ ጋር። እሷ ቪዲዮ እየቀረጠች ትልክልኛለች፣ እነዚህን ፋሚሊዎች ላታለሁ። አሁን ግን እኔ ራሴ ስለሚሄድ ነው ይሄንን ያህል ገንዘብ ወጥቼ ለማሰባሰብ የተነሳሁት። እኔ ራሴ ስለሚሄድ ቦታው ላይ ተገኝቼ ስጦታውንም ሰጥቼ እያንዳንዳቸውን ወላጆች ኢንተርቪው አድርገን የተደረገላቸውን ነገር ለገሱት ሰዎች አፕዴት እናደርጋለን ማለት ነው።
ሌሎች እንደዚህ ያለ ነገር የሚሰሩ ድርጅቶች አሉ? የተለያዩ ድርጅቶች እነሱን ለማግኘት ሞክራችኋል ወይስ ለምንድን ነው በግላችሁ ታደርጉት?
እንግዲህ ብዙ ነገር ማለት እንኳን አልፈልግም በዚህ ዙሪያ። ያው አንዳንዴ በጣም የባሰ ችግር ሲገጥመን የተወሰኑ ሰዎችን እሷ ሄዳ ለማነጋገር ሞክራለች እና ብዙዎቹ ቦታ በጣም ብዙ ዌይቲንግ ሊስት አለ ነው የሚሉት፣ ብዙ ነገር አለ ነው የሚሉት። እና እኔ በግሌ በጣም ትልልቅ ድርጅቶች ኦልሬዲ ብዙ ፈንድ የሚያደርጋቸው ሰዎች አሉ ማለት ከተለያየ ትልልቅ ድርጅቶችም ፈንድ ያደርጓቸዋል የተለያየ ነገር አለ እና ግን እነዚህ በየጉድጓዱ ተጥለው ያሉ ህጻናት በር ተዘግቶባቸው ከአልጋ ጋር እየታሰሩ ብዙ ነገር ውስጥ የሚያልፉ ብዙ ህጻናት አሉ በየቦታው ማንም ያላያቸው። እነሱ እንደ ድርጅት ሲንቀሳቀሱ ወይም ሚዲያ ላይ የመጡ ሰዎችን ምናምን አይደለም እኛ መንካት የምንፈልገው፣ ማንም ያላያቸው ያልተደረሰላቸው ብዙ ሰዎች አሉ።
ችግር ካሉባቸው እናቶች መካከል ኤደን የአንዳንዶቹን እንደሚከተለው ገልጻለች።
አንድ እናት አለች ለምሳሌ ሰው ቤት እንጀራ ጋግራ ነው የምትተዳደረው። ያንን ለማድረግ ለመሄድ ልጇን ይዛ መሄድ አትችልም፣ ምክንያቱም ልጇ በጣም አግሬሲቭ ነው እና ከአልጋ ጋር አስረው ነው የምትሄደው ቤቷ ውስጥ፣ ምክንያቱም የትም ቦታ ይዛው ልትሄድ አትችልም። እንደዚህ አይነት ታሪኮች ብነግርህ በጣም ብዙ ናቸው። ልጆቹ ሳይታወቅ በጣም ነው አብዝ የሚደረጉት፣ ምክንያቱም እናቶች ወላጆች አዌርነስ የላቸውም። እንዴት ይህን ነገር ትሪት ማድረግ እንዳለባቸው አያውቁም። የሚነግራቸው የሚያስተምራቸው ሲስተም የለም ውስጥ እና ልጆቻቸውን ግዴታ ማብላት ስላለባቸው የማይኬድበትን መንገድ ይሄዳሉ እና የአትሊስት ይችና እንደዛ እንዳታረግ እዛው ቤቷ ውስጥ ሰርታ መኖር የምችለውን ነገር ለመፍጠር ነው።
ለዚሁ አላማ በተለያዩ ጊዜያት በድረገጽ መለስተኛ የገቢ ማሰባሰቢያዎችን የምታካሂደው ኤደን ባለፈው ቅዳሜ እንኳ ወደ $4,000 ማሰባሰቧን ገልጻለች። አሁን ከራሷ አውጥታ ወደ ቡድን እያሳደገችው መሆኑንም ትናገራለች። ወይዘሮ ኤደን አባተን አመሰግናለሁ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ወደ ተከታዩ ቅንብር እናልፋለን። አሜሪካና ህዝቧ ቶሪን ኔልሰን ኃይለኛ ቡጢኛ ነች። 13 ሜዳሊያዎችን አግኝታለች። 13 ጊዜ ሻምፒዮን ሆናለች። አሁን ደግሞ ወንዶች በሚሳተፉባቸው ማንኛቸውም የስፖርት መስኮች ላይ ሴቶችም እኩል መሳተፍ ይችላሉ የሚል ንቅናቄ እየመራች ነች። ሪፖርተራችን ፋይዛ አልማስሪ ከቶሪን ሊዝበርግ ቨርጂኒያ ላይ አግኝታ አነጋግራት ነበር። ቆንጅታየ ለአሜሪካና ህዝቧ ዝግጅቷ እንደሚከተለው አቀናብራዋለች። አብራችሁን ቆዩ እስቲ ከዚህ ጋር።
My name is Tori Shoneff Nelson.
Tori Shoneff Nelson የሁለት ልጆች እናት ነች። በአምስት የተለያዩ ክብደቶች ተወዳድራም 13 ጊዜ ለአሸናፊነት በቅታለች።
I was a single
ልጆቼን ብቻዬን ነበር የማሳድጋቸው። የተማሪ ማመላለሻ አውቶቡስ እንደዳ ነበር። አሃፕ የተሰኘ ምግብ ቤትም ተቀጥሬ ሰርቻለሁ።
ቡጥ የጀመረችው ዘግይታ ነው።
በጣም ዘግይቼ በ29 ዓመቴ ነው የጀመርኩት። ግን የምነግራችሁ ነገር ቢኖር የምትፈልጉትን ነገር ለማድረግ ዘግይቻለሁ የሚባል ነገር የለም።
እንዴት እንደጀመረች ስታስታውስ
ልጆችን ስወልድ ክብደት ጨምሬ ስለነበር ስፖርት ለመስራት ጂም ገባው። ክብደት ለመቀነስ ብዬ ነው። ያን ጊዜ ነው ከአሰልጣኝ ጋር የተዋወቅኩት። በወቅቱ የስፖርት መስሪያው ቤት ባለቤት እሱ ነበረ። ቡጢ መጀመሪያ በጣም ጠቀመኝ። ህይወቴንም ቀይሮታል።
ጤናማ አመጋገብ መከተል ጀመርኩ። መንፈሴን ሁሉ ቀየረው ብላለች። እዚህ ተርኒንግ ስቶን ሪዞርት በሚባለው መሀል ኒውዮርክ የሚገኝ የቁማርና የመዝናኛ ስፍራ ብዛት ያለው ተመልካች በጉጉት ይጠብቃል። ቶሪ ኔልሰን እየገባች ነው።
ማይክ ታይሰን ጨርሶታል። ሁሉም እንዴት እንደሚወዳደር የራሱን እቅድ ይዞ ነው የሚመጣው። ያ ታዲያ የመጀመሪያው ቡጢ ፊቱ ላይ ስኪያርፍ ነው። የመጀመሪያው ምት ብንን ያደርጋል። እንዴ ነው ለካ የምትለው ያን ጊዜ ነው። ስለዚህ እኔም አንድ ጊዜ ስመታ አለቀ፣ እንግዲህ አሁንስ መባቀስ ነው ብዬ እነሳለሁ።
ሴቶች ነን። ወንዶች በሚሳተፉበት ስፖርት ሁሉ መሳተፍ ግን አያቅተንም ብላለች የቡጢ ስፖርተኛዋ ቶሪ ኔልሰን።
ቡጢ በ43 ዓመት ያቆምኩኝ አያቴ እኔ ልምምድ ካምፕ ውስጥ እያለሁ ታመመችና እዚያው እያለሁ አረፈች። በጣም ሀዘኑ ጎደኝ። ቡጢ በቃኝ አልኩኝ። ልጆቼ የሚበቃሻል ተይዋሉኝና ተውኩት።
የመጨረሻውን ግጥሚያዋን ለአያቷ መታሰቢያ እንዲሆንላት መወዳደሯን የ13 ጊዜ አሸናፊ ቱቶሪ ትናገራለች።
ሴቷ ልጄ 23 ወንድ ደግሞ 26 ዓመታቸው ነው። ምስኪኖች እንደ ልጅ ሆኖ አላደጉም። ማታ እቤት ስገባ ተነሱ ወደ ልምምዴ እንሂድላቸውና ተነስተን ወደ ዲሲ እንጓዛለን።
ብቻዋን ያሳደገቻቸው ልጆቿ እንዲህ ይላሉ።
ሁሌ ጠዋት ጠዋት ከእንቅልፌ ስነሳ እናቴ ተመታ እንዳትጎዳብኝ እያልኩ እጸልይ ነበር።
እናቴን እስካሁን ስላከናወንሽውና ወደፊትም ስለምታከናውኝው ሁሉ እንኳን ደስ ያለሽ ማለት እፈልጋለሁ።
ዛሬ የ13 ጊዜ ዋንጫ ተሸላሚዋ ቡጥኛ ቶሪ ኔልሰን የግለሰብ ስፖርት አሰልጣኝ ነች።
Most girls that I've trained feel like they can't even
የማሰለጥናቸው ብዙዎቹ ወጣት ሴቶች ቡጢ መሰንዘር እንኳን የሚችሉ አይመስላቸውም። ደግሞ መጀመሪያ ላይ አይችሉም።
አንዴ ከሰለጠኑ በኋላ ግን በራስ መተማመን ይመጣል፣ የሚችላቸው የለም ብላለች።
ዝግጅታችን እንግዲህ ሊጠናቀቅ ነው። ወደ 2 ደቂቃዎች ይቀሩናል። አጠራጠር ያሉ መረጃዎችን ላካፍላችሁ እስቲ። የኢትዮጵያ ሜትሮሎጂ ኤጀንሲ ዛሬ ባወጣው መረጃ መሰረት ነገ አዲስ አበባ ከፊል ደመናማ እንደምትሆን ያሳያል። ከፍተኛ ሙቀቷ የከተማይቱ 28 ዲግሪ ሴልሺየስ ይሆናል። ዝቅተኛው 14 ዲግሪ ሴልሺየስ ነው። ወደ ኢትዮሜት.gov.et ብትገቡ ዝርዝር ያሉ ሌሎች መረጃዎችን ታገኛላችሁ። የኢትዮጵያ ብሔራዊ ባንክ ባወጣው የምንዛሪ ዝርዝር ደግሞ አንድ የዩናይትድ ስቴትስ ዶላር ዛሬ የባንክ መግዣ ዋጋ ሲገዛ 51 ብር ከ27 ሳንቲም ነው የሚገዛው። መሸጫ ዋጋው እርሶ ከባንክ ሄደው ዶላር ከፈለጉ 52 ብር ከ30 ሳንቲም መክፈል ይጠበቅቦታል። ወርቅ 1 ግራም 24 ካራት ወርቅ 99.96 ከመቶ ጥራት ያለው ወርቅ ግራሙ 558 ብር ዶላር ከ10 ሳንቲም ተሸጧል ዛሬ። ቡና ደግሞ አንድ ኩንታል 528 ዶላር መሸጡን የኢትዮጵያ ብሔራዊ ባንክ አሳውቋል። ልክ የዛሬ 3 ዓመት አካባቢ ጆርጅ ፍሎይድ የሚባል አንድ ጥቁር አሜሪካዊን ለመያዝ ዴሪክ ሾቨን የሚባል ነጭ ፖሊስ ትግል ይጀምርና አንገቱ ላይ ቆሞ ይገድለዋል። ልክ የዛሬ ዓመት ዴሪክ ሾቨን ጥፋተኛ ነው ተብሎ በዛሬዋ ዕለት በጁሪ ወይም በፍርድ ሸንጎ تبينو بتال يانك سكاسي تاريا جيكس فاتيا لو Black Lives Matter يميل نك ناكي اكتاتلو نبر بيونايتد ستيتسن بليلو چما گروش تكتاتلو يتكرم يوت واغا اللو يميل نبرا تكبرا چوات ادماجو زبجتاچن بزيو تتناككا با حقنا باريو با إلياس أسمارة با تكنيشانو چو بوانا زگاجوا سون گرمانا بملا بالدربو چسم لزاري بزيو سنابتا چوارلون ابرا چون سلكو ياچو كلب نامسا گنالن بلاچنم سلام تينا استرلن Then I don't know.